ቀሪው ዝግጅታችን ወደ ጣና ይወስደናል። ጣና ሐይቅንና ያካባቢውን የተፈጥሮ ምህዳር እየጎዳ የሚገኘውን እንቦጭ አረም ለማጥፋት በውጪ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ጋር በትብብር እየሰራ መሆኑን የአማራ ክልል መንግስት አስታውቋል። ዓለም አቀፍ ጥምረት ለጣና ደህንነት የሚል ስያሜ ያለው ግብረሰናይ ድርጅት ለዋሽንግተን ዲሲና አካባቢዋ አዘጋጅቶ ባካሄደው ጤና ለጣና የተባለ ፕሮግራም ላይ ባሰባሰበው ገንዘብ ዘመናዊ የእንቦጭ ማጨጃ መሳሪያና የታጨደውንም አረም ተሸክሞ ወደ ማጠራቀሚያ ወይም ማጓጓዣ ተሽከርካሪ ከሚወስደው ተዘዋሪ ቀበቶ ጋር መግዛቱን ገልጿል። የክልሉን መንግስት ወክለው በዩናይትድ ስቴትስ ቆይታ አድርገው የነበሩትን የአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለን ስቱዲዮ ጋብዘን አነጋግረናቸዋል። ጽዮን ግርማ ነች ያነጋገረቻቸው።
ዶክተር በላይነህ አየለ እንኳን ወደ አሜሪካ ድምጽ ሬዲዮ በደህና መጡ። ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። እስቲ ወደ ዩናይትድ ስቴትስ የመጡበትን ጉዳይ ይንገሩ።
እዚህ የመጣሁበት ዋና ዓላማ እንግዲህ እንደሚታወቀው ጣና ሐይቅ በእንቦጭ አረም የተጠቀበት ሁኔታ ነው ያለው። ይህን ጣና ሐይቅ ለማዳን በርካታ ድርጅቶች ከጎናችን ቁመው ይሰራሉ። ከዚህ ውስጥ አንዱ ግሎባል ኮአሊሽን የሚባለው ነው እና ይሄ ግሎባል ኮአሊሽን በዚህ በአሜሪካ ነገር በእንቦጭ አረም የተጠቁ ተመሳሳይ ሐይቆች ላይ ተገኝቼ ከነሱ ጋር ተሞክሮ እንደወስድ እዚህ ሐይቅ ላይ ምን አይነት ችግሮች እንደነበሩ፣ እንዴት እንደሚከላከሉት፣ የወደፊት አቅጣጫቸው ምን እንደሚመስል ከነሱ እዚህ አሜሪካን ሀገር ፍሎሪዳ ስቴት ከሚገኘው ሐይቅ ትልቅ ሐይቅ አላቸው ኦኮቼቤ የሚባል ሐይቅ የጣናን ግማሽ የሚያክል እና እዛ ላይ ከፍተኛ የሆነ እንቦጭ አረም ነው ያለው እና
ጣና ይበልጠዋል ማለት ነው። የጣናን ግማሽ
ጣና ከኦኮቼቤ ከሁለት እጥፍ በላይ ነው። እና ምን አይነት ስራዎች እንደሚሰሩ ተሞክሮ ወስደን ይሄን እንደ መነሻ እንደ ቤንችማርክ አድርገን ለመሄድ ነው። ሌላው ደግሞ እግረ መንገዴን ግሎባል ኮአሊሽን ከዋሽንግተን ዲሲ አካባቢ ከህብረተሰቡ የሰበሰበው ገንዘብ አለ እና ማሽን ይገዛል። ምን አይነት ማሽን ነው መገዛት ያለበት፣ ከጣና ሐይቅ ኮንቴክስት አንጻር ምን መምሰል አለበት የሚለውን በጋራ ለመነጋገር እንደዚሁም ደግሞ የግሎባል ኮአሊሽን የቴክኒካል ኮሚቴው ሳይንቲፊክ ቲሙ ጋር ቀጣይ በጣና ሐይቅ ላይ ስለምንሰራቸው ልዩ ልዩ ተግባራት ተርሞስ ሪፈረንስ የማውጣት ስራ፣ በቀጣይም ደግሞ ይህን ሳይንቲፊክ ስራ እንዴት እናጠናክር፣ ሌሎችም አቻ ማህበራት እንዴት አድርገው በግሎባል ኮአሊሽን ይደገፉ። ምክንያቱም የኛ በውጪ ግሎባል ኮአሊሽንን ሜሞራንደም ኦፍ አንደርስታንዲንግ ከኛ ጋር ተፈራርሞ የኛ ፓርትነር ነው። ስለዚህ ሌሎች ድርጅቶችም ከግሎባል ኮአሊሽን እንዴት በቴክኒክ ይደገፉ በሚሉ ጉዳዮች ለመነጋገር ነው የመጣሁት ማለት ነው።
ምን ያህል ስኬታማ ነበር ይሄ ንግግሮት?
በእኔ እይታ ስኬቱን የምንለካው በኋላ ጣና ሐይቅ ላይ ሄደን እዚህ የወሰድነውን እውቀት ስንተገብረው ዋናው ነገር እሱ ነው። ነገር ግን አሁን አይናችን ላይ ያለውን ጨለማ ከፍቶልናል። እስካሁን እኛ ጣና ላይ የምንሄድበት አካሄድ ትክክል መሆን አለመሆኑን እዚህ ካለው ጋር ማወዳደር የምንችልበትን እድል አግኝተናል እና አዳዲስ ኤክስፔሪየንሶችን አይተናል። በዛ አንጻር እውቀቱን በማግኘት በኩል ስኬታማ ነን። ማሽኑን በሚገዛ ጊዜ ከዚህ በፊት ጣና ሐይቅ ላይ ከገባው ማሽን ተሞክሮ ወስደን ምን ምን ኮምፖነንቶች መታተት እንዳለባቸው በጋራ ባደረግነው ከግሎባል ኮአሊሽን ጋር ተግባብተናል እና በዚህ አንጻር ውጤታማ ነን። ውጤታማ የሆነ ማሽን ነው የተገዛው። እዚህ ያለው እኔ ነው እኔን አማክረው ግዢ የፈጸሙት ማለት ነው እና በዚህ አኳያ ውጤታማ ነን።
ምን ልምድስ ቀሰሙ? ጣና ካለበት ሁኔታ አንጻር ጠቃሚስ ነበር?
ጥሩ ኤክስፒሪየንስ ነው ያገኘሁት። እኔ በበኩሌ ይሄን ሌክ ኦኮቼቤ የሚባል እኔ ብቻ ሳይሆን ያየሁት ከግሎባል ኮአሊሽን ያሉ የቴክኒካል ባለሙያዎች አብረን በጋራ ባለንበት ነው እና እስካሁን ጣና ላይ ያልሞከርናቸው አዳዲስ ስራዎች ሐይቁ ላይ እንዳሉ የሚሰሩ ስራዎች አይተናል። እነሱንም ቀጣይ የግሎባል ኮአሊሽን ቀጣይ አጀንዳ ሆነው እንዲቀመጡ አስቀምጠናል።
ከዚህ ልምዳችሁ ስታዩ እዚህ ያለው ሐይቅ እንቦጩ ምን ያህል ጎርቶታል? እየሄዱበት ያለው መላስ ይለያያል? እናንተ ከያዛችሁት ጋር እንዴት መዘናችሁት?
ጅምራችን ጥሩ ነው። የመካኒካል ማስወገድ ዘዴን እኛ እንጠቀማለን። ጥንዛዎች እያራባን ነው፣ ገና ይቀረናል። ነገር ግን እዚህ ያየነው ትልቁ የሚጠቀሙበት ሌክ ኦኮቼቤ ላይ የሚጠቀሙበት ኬሚካል ነው የሚጠቀሙት። ዳይኳት የሚባል እና 2,4-D የሚባሉ ኬሚካሎች አሉ። በጣም ፈጣን የሆኑ ኤርቦት የሚባሉ ጀልባዎች አሉ። እዛ ጋር የተገጠመ የኬሚካል መርጫ መሳሪያ አለ እና እሱን በመርጨት ያስወግዳሉ። ይሄን አሁን እኛ እስካሁን ድረስ ጣና ላይ ኬሚካል መርጨት የለብንም የሚል አስተሳሰብ ነበር ያለን። እንችላለን። አሁን ግን ኮንሲደር ማድረግ እንዳለብን አይተናል።
ኬሚካሉ ያሳርባቶን አይጎዳው?
እነዚህ ኬሚካሎች የሚመረጡ ኬሚካሎች ቀለል ያሉና በቀላሉ ቶሎ እንቦጩ ላይ አደጋ አድርሰው የሚከስሙ አይነት ኬሚካሎች ናቸው። ረጅም ጊዜ የሚቆዩ ሳይሆኑ እንቦጩ ቅጠሉ ላይ አርፈው ቅጠሉን አሳርረው በቀላሉ የሚመክኑ አይነት ኬሚካሎች ናቸውና የኬሚካል አይነት መምረጥ ይጠይቀናል። ነገር ግን እዚህ ለኮኮቼሌ ላይ በትልቅ ነገር የሚንቀሳቀሱበት ኬሚካል መጠቀም ነው። ከዛ ውጪ ጥንዚዛዎችን በሰፊው አራብቶ ይጠቀማሉ። ወደፊት እኛም ጥንዛ ማራባት ላይ አጥብቀን መቀጠል እንዳለብን ትልቅ ትምህርት ወስደናል። ሌላው ደግሞ እንቦጩ እንደፈለገ እንዳይስፋፋ የሚያግዱ ቡም የሚባሉ የሚቀመጡ ስትራክቸሮች አሉ እና እነዛን መገደቢያ ናቸው። ያንን አልፎ እንቦጩ ወደ መስፋፋት አይሄድም እና እነዚህንም እንደሚያስፈልግ አይተናል። ሌላው ትልቁ የተማርነው ትምህርት እንቦጩን ለማጥፋት ከላይ የሚመጣውን ውሃ አክሞ ወደ ሐይቁ የሚገባበት ሁኔታ ነው ያየነው። እናኛም ላይ ቀደም ከርብ ጉማራ መገጭ የሚመጡ ወንዞች ንጹህ ውሃ ብቻ ይዘው ወደ ሐይቁ የሚመጡበት መንገድ ሰፊ የተፋሰስ ልማት ስራ መስራት አለብን ያልኩት ለዛ ነው። እና ጣናን ለማዳን 1500 ሩጫ ሳይሆን የማራቶን ሩጫ መሮጥ እንዳለብን ተምረናል። ኮቼቤ ላይ ከ1976 በፈረንጆች አቆጣጠር ጀምሮ እንቦጭ መከላከል ስራ እየተሰራ ነው ያለው እና ቋሚ መስሪያ ቤት ነው ያለው። ያን ያክል አመትም ሰርተው 100% አላጠፉትም፣ ግን ጉዳት በማያደርስበት ደረጃ ተቆጣጥረውታል። እና ይህን ተሞክሮ ነው ከግሎባል ኮአሊሽን ጋር ሆነን የቀሰምነው። አሁን ይሄን ይዘን በስትራቴጂክ ዶክመንታችን አስገብተን በቀጣይ መስራት አለብን። ይሁን ለመስራት ግን ወደፊትም ከፍተኛ ሪሶርስ ያስፈልገናል። አሁን ብዙ ሰው እንዲረዳልን የምንፈልገው እንቦጭን ለማጥፋት ማሽን መግዛት ብቻ አይደለም። ማሽን መግዛት የአንድ ጊዜ ስራ ነው። ከማሽን መግዛት ባለፈ የመሬት አጠቃቀሙን ማስተካከል፣ የተፋሰስ ልማት ስራ መስራት፣ ውሃ አዘል መሬቶችን እንዲያገግሙ ማድረግ፣ ወደ ሐይቁ የሚገባው ፍሳሽ ቆሻሻ በስርዓት እንዲሰራ ማድረግ፣ የአርሶ አደሩ ንቃተ ህሊና ማዳበር፣ የክትትል ድጋፍ ስርዓት መዘርጋት፣ የኮሙኒኬሽን ሲስተም መዘርጋት፣ እነዚህ ሁሉ በጣም በርካታ በቢሊዮን የሚቆጠር ሀብት የሚፈልጉ ስራዎች ናቸውና ይህንን ተሞክሮ ነው አሁን እዚህ አሜሪካን ሀገር የወሰድኩት። እግረ መንገዴንም የተለያዩ ማህበራት በጣና ሐይቅ ላይ እየሰሩ ያሉ ካናዳ የሚገኙ ማህበራት አሉ፣ ሲያትል የሚገኙ ማህበራት አሉ። ከነሱም ጋር የራዲዮ ኮንፈረንስ አድርገን ማሽኑን በአስቸኳይ እንዴት ገዝተው መላክ እንዳለባቸው፣ የኢትዮጵያ መንግስት ደግሞ ማሽኑን ተቀብሎ ከቀረጥ ነጻ የሚገቡበት ሁኔታ እንዴት እንደምናመቻች የጋራ መግባባት አድርገናል።
እንግዲህ ዓለም አቀፍ ጥምረት ለጣና ደህንነት የተሰኘውን ግብረሰናይ ድርጅት ጨምሮ በአጠቃላይ በውጭ የሚኖሩ ኢትዮጵያውያን እንቦጩን ለማጥፋት እያደረጉት ያለው ርብርብ ምን ይመስላል?
በውጭ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እጅግ በጣም የሚያበረታታ ነው። በካናዳ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እና በአሜሪካ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ በጣም ጉልህ ነው ብሎ መውሰድ ይቻላል። በተለይም ደግሞ የእንቦጭ አረም ማስወገዱ ስራ ለየት ባለ ሁኔታ የሚደግፍ ማህበር እዚህ በአሜሪካን ሀገር የተቋቋመው ግሎባል ኮአሊሽን ፎር ሌክ ጣና ሪስቶሬሽን የጣና ሐይቅን መልሶ የማቋቋም ድርጅት የሚባለው ድርጅት ነው። ይሄ ድርጅት የሚሰጠው ድጋፍ ከሌሎቹ ማህበራት ለየት የሚያደርገው ሌሎቹ በማቴሪያል ለመደገፍ ነው በዋናነት የገቡት። ይሄ ተቋም ግን ግሎባል ኮአሊሽን በማቴሪያል ለመደገፍ ከሚያደርገው ጥረት በተጨማሪ ለክልሉ የአካባቢ ጥበቃ ቢሮ የቴክኒክ ድጋፍ የሚያደርግ አማካሪ ሆኖ መስራቱ ነው። እና አሁን እዚህ ግሎባል ኮአሊሽን ላይ ያሉ ሰዎች አመራሮች በአብዛኛው የአካባቢ ጥበቃ ሙያ፣ የሃይድሮሎጂ ሙያ ያላቸው የዩኒቨርሲቲ ፕሮፌሰሮች እና ተመራማሪዎች ናቸው። እና እነዚህ ሰዎች ጣና ሐይቅ ድረስ መጥተው እንቦጩ በተጨባጭ ምን እንደሚመስል፣ አሁን ያለበትን ደረጃ፣ እንቦጩ ሊወገድ የሚችልበትንም ሐሳብ እዛው ቦታው ላይ መጥተው አይተው ከኛ ጋር እየሰሩ ያሉ ድርጅቶች ናቸው። እስካሁን ድረስ ባለው 3 ከፍተኛ ባለሙያዎች መጥተው ከኛ ጋራ አብረው እየሰሩ ነው ያሉት። የጣና ሐይቅን በረጅም ጊዜ እንዴት አድርገን ከጉዳት መታደግ አለብን የሚል ስትራቴጂክ ዶክመንት እያዘጋጀን ነው። የዛ ስትራቴጂክ ዶክመንት ዋና አጋር አካላት ሆነው እየሰሩ ነው ያሉትና በተለይ ግሎባል ኮአሊሽን ይሄኛው ክፍል ትልቅ እገዛ እያደረገልን ያለንና በራሳችን መተማመን ኖሮን የምንሰራ ተቋም እንድንሆን አቅማችን እየገነባ ያለ ተቋም ነው። ሌላው ተግባራዊ እንቅስቃሴ በማድረግ በኩልም ይሄ ማህበር ግንባር ቀደም ነው። በአትላንታና በእስራኤል የሚገኙ ኢትዮጵያውያን ያዋጡትን ከነሱ የተሰበሰበውን ገንዘብ በቀጥታ አንድ ማሽን ገዝተው ወደ አገር ቤት ልኳል። ምናልባት በዚህ 2-3 ቀን ውስጥ ይገባል ወይም ገብቶ ሊሆን ይችላል። አሁን ሰሞኑን እኔ እዚህ ስላለሁ ነው። ሌላው ደግሞ ዋሽንግተን አካባቢ ካሉ ኢትዮጵያውያን የተሰበሰበው ማሽን ሁለተኛ ማሽን ገዝቷል እና ይሄን ማሽንም ምን አይነት መሆን አለበት ከጣና ሁናቴ አኳያ ከእንቦጭ ማስወገጃ ማሽኑ ምን ምን ነገሮች ሊኖሩ ይገባል የሚለውን ከኛ ጋር ተመካክረን ማሽኑን ኦሬዲ ክፍያ ተፈጽሟል። እና ከዚያ አኳያ የግሎባል ኮአሊሽን ሚና እጅግ በጣም የጎላ ነው።
እነዚህ የተገዙት ማሽኖች ምን አገልግሎት ይሰጣሉ? በአጭር ጊዜ ውስጥ ይሄንን ለመከላከል ምን ያህል ነው ሚናቸው የሚሆነው?
አሁን ባለው ተጨባጭ ሁኔታ በሰው ጉልበት ነው እስካሁን እየሰራን ያለነው። ነገር ግን የሰው ጉልበት ከሃይቁ እስከ ተወሰነ ርቀት ብቻ ነው የሚገባው። ከተወሰነ ማለት ጥልቀት አለው። እና ጥልቀት ያለበትን ቦታ በማሽን ካልታገዝን በስተቀር እንቦጩን አጥፍተን ልንጨርሰው አንችልም። እና እነዚህ ማሽኖች በቀጥታ ጣና ሐይቅ ላይ ነው የሚገቡት። በሰው ጉልበት የማይደፈረው ቦታ እነዚህ ማሽኖች እንቦጩን እየሰበሰቡ ወደ ዳር ያስወግዳሉ። ወደ ዳር ተሰብስቦ የመጣውን ደግሞ በሚደርቅ ጊዜ በእሳት እናቃጥለዋለን። የቀጣይ ቅዳችን ከመሃል እየሰበሰቡ እነዚህ ማሽኖች ወደ ዳር ያመጡልናል እንቦጩን። የተወሰነ ቀን 2-3 ቀን ይዘው እንዲቆይ እናረጋዋለን፣ ውሃው መጠጥ እንዲል እንዲወጣ። ከዛ በኤክስካቫተር እያደረግን እየጫነን በመጓጓዣ መኪና ማስወገጃ ቦታ ዘጋጅተናል። የቀጣይ ቅዳችን ይሄን እንቦጭ ለሌላ ጥቅምም የሚውልበት መንገድም አንዱ ግሎባል ኮአሊሽን እየተመራመረበትና መረጃ እየሰበሰበበት ያለ ነገር ነው።
በቂ ናቸው እነዚህ ማሽኖች ወይስ ሌላ ማሽን ያስፈልጋል?
እንግዲህ እስካሁን ባለው ተጨባጭ ሁኔታ ለጣና ሐይቅ እስከ 10 ማሽን ያስፈልጋል ብለን ነው በጥናት የለየነው። ለጊዜው እነዚህ ማሽኖች የሚያስተነፍሱልን ነው የሚሆኑት። የህዝብ ጉልበት በቀጣይ የሚቀጥላል። ሌላ የምንሰራቸው ስራዎች አሉ። ሰው ጉልበት የማይደርስበትንና አስቸጋሪ የሆነውን ቦታ በማሽን እናስወግዳለን። ስለዚህ እስከ 10 ማሽን ያስፈልጋል ብለን በቅድ የያዝንበት ሁኔታ ነው ያለው።
እንግዲህ በኢትዮጵያ በጣም በርካታ ችግሮች ያሉበት አካባቢ ነውና የእንቦጭ አረም ጉዳይ ግን እንደተነሳ ሁሉንም አካባቢ በደቡ ተሳታፊ ያደረገ ነውና እንዴት አግዩት ይሄንን እንቅስቃሴ ለኢትዮጵያውያን መርብረት?
ርብርቡ በጣም የሚገርም ነው፣ በጣም የሚደንቅ ነው። በእኛ እምነት አላማችንን ነው ያሳካ ነው። እኛ ለህዝቡ ያደረግነው ነገር እኛ እንደ መንግስት ነው የምንሰራው። ከህዝቡ የሚደበቅ ምንም ነገር ሊኖር አይገባም። በተጨባጭ ሐይቁ ላይ ያለውን ምን እንደሚመስል አሁን ይህን ቦጭ በተጨባጭ ካልተከላከልነው ወደፊት በጣና ሐይቅ ላይ የሚፈጠረውን ጉዳት፣ በክልሉ በአገሪቱ ኢኮኖሚ የሚከሰተውን ጉዳት ለህዝቡ በግልጽ ነግረናል። ይህም በማድረጋችን ምክንያት ህዝቡ ኦልሬዲ ችግሩን የኔ ብሎ ወስዶታል። እና የኔ ብሎ ወስዶ በጣም በሚገርምና በሚደንቅ ሁናቴ ህዝቡ ከጎናችን እየቆመ እየተረባረበ ነው ያለው። የክልሉ ህዝብ ብቻ አይደለም አሁን ይህን እገዛ እያደረገ ያለው። ለምሳሌ በጣም በሚደንቅ ሁኔታ ከኦሮሚያ ክልል ወጣቶች፣ ከ200 በላይ የሆኑ ወጣቶች፣ ከተለያዩ የክልሉ ዞኖች የተውጣጡ ወጣቶች የጣና ጉዳይ የኔ ነው፣ ጣና ኬኛ፣ አባይ ኬኛ እያሉ መጥተው ጣና ሐይቅ ላይ ታሪክ የማይረሳው ስራ ነው ሰርተው ይሄዱ። በውጭ ሀገር ያለውም እንደዚሁ ከውጭ ሀገር ድረስ መጥተው ቦታው ድረስ ሂደው በሚችሉት አስተዋጽኦ አበርክተው ነው እየተመለሱ ያለው እና ይሄ በጣም የሚገርም ነገር ነው። እና ከዚህ የተረዳሁት ነገር ለህዝቡ ትክክለኛ መረጃ መስጠት ከተቻለ፣ ያለውን ነባራዊ ሀቅ ሳይጨመር ሳይቀነስ መግለጽ ከተቻለ እና ለህብረተሰቡ ሊደግፍ የሚችልበትን አስቻይ ሁኔታ ከፈጠርንለት መቼውንም ቢሆን ወደኋላ እንደማይል ነው የተረዳ ነው። እና ይሄ አሁንም ቢሆን ተጠናክሮ ነው መቀጠል ያለበት። ጣናን የመጠበቅ ስራ ገና ሀሁ ብለን የጀመርነው እንጂ ዛሬ ላይ ስኬት የምናወራበት ደረጃ ላይ አይደለንም። ትልቁ ብለን እኛ እንደ ውጤት የምንይዘው አጀንዳ የህዝብ አጀንዳ መሆኑን፣ ስራው የመንግስት የትኩረት አቅጣጫ የህዝቡ የትኩረት አቅጣጫ መሆኑ እና ሁሉም መረባረቡን እንደ ውጤት እንይዛለን። ግን ይሄ ወደ ዋናው ጎላችን የሚያደርሰን መንገድ እንጂ ገና አላማችንን አላሳካንም። በቀጣይ በርካታ ስራዎች አሉ።
መቼ ነው የያዛችሁት ይሁን ነገር አጠናቆ ለመጨረስና ለማጥፋት? እንግዲህ አሁን የመጀመሪያው መታወቁ ነው ያሉ ነው። ቀጥሎ አሁን ተጀምሯል ስራውና መቼ ጨርሰን እናጠናቀቃለን? የእንቦጭን ጉዳይ እንደመድማለን ብላችሁ ያላችሁ?
እኛ አሁን ጣናን እንታደጋለን ብለን ስንነሳ እንቦጭን ብቻ አይደለም ዋና አላማ አድርገን የተነሳ ነው። በጣና ሐይቅ ላይ በርካታ ችግሮች ነው ያሉ። ከእንቦጭ በላይ አሳሳቢ ችግር ወደ ሐይቁ የሚገባው አፈር ነው። በአፈር መሸርሸር አማካኝነት በየአመቱ ከ31 ሚሊዮን ሜትሪክ ቶን በላይ አፈር ወደ ሐይቃችን ይገባል። የሚወጣው ግን ከ3 እና ከ4 ሚሊዮን በላይ አይሆንም። ስለዚህ ይህ አፈር ከላይ ከተራራው አናት ጀምሮ ወደ ሐይቁ እንዳይገባ ማድረግ እስካልቻልን ድረስ እንቦጭ ልናጠፋው አንችልም። እንቦጭ በሐይቅ ላይ የሚንሳፈፈው በውሃ ላይ የሟሙ ንጥረ ነገሮችን ማግኘት አለበት። ፎስፌት ማግኘት አለበት፣ ናይትሬት ማግኘት አለበት። እነዚህ ፎስፌትና ናይትሬት እንቦጩ የሚያገኘው ከላይ ከተራራው ከጉና ተራራ ከሰከላ ተራራ ጀምሮ ከሚታጠበው ተራራ ነው ማለት ነው ወደዚህ የሚገባው። ስለዚህ ይህን ስራ መስራት አለብን። ይሄ በጣም በርካታ ጊዜ የሚፈልግ ስራ ነው። ሌላው በሃይቁ ዙሪያ እየታረሱ ያሉ ወሐዘል መሬቶች አሉ። ከላይ እየታጠበ የሚመጣውን አፈር እያጠለሉ ንጹህ ውሃ ብቻ ወደ ሃይቁ ሊያስገቡ ይችል የነበሩ ወሐዘል መሬቶች በአርሶ አደሩ ይታረሳሉ። አሁን የአርሶ አደሩ የገቢ ምንጭ ናቸው። በሂደት አርሶ አደሩ ከዚህ ከወሐዘል መሬቶች እንዳያርስ መሆን አለበት። ይህን ስታደርጊ ደግሞ ለአርሶ አደሩ አማራጭ ገቢ መፍጠር አለበት። ሊኖር የሚያስችለውን ሌላ የኢኮኖሚ እንቅስቃሴ ለመፍጠር እጅግ በጣም ብዙ ሪሶርስ ይፈልጋል፣ ሀብት ይፈልጋል። እና ጣናን ለመታደግና ለማደግ በጣም በርካታ በቢሊየን የሚቆጠር ሀብት ነው የሚያስፈልገው። ከዚህ ውስጥ አንዷ ኤሌመንት እንቦጭ ነች። ጣናን ለመታደግ እንቦጭን ማስወገድ በራሱ በቂ አይደለም። የሆነ ሆኖ ግን ፊት ለፊታችን ያለው ጠላት እንቦጭ ነው። እና እኛ እንቦጭን እንቆጣጠራለን ስንል ከሃይቁ ሙሉ ለሙሉ እናጠፋዋለን ብለን አይደለም የምንነሳው። አንዴ ከተከሰተ እንቦጭ የተከሰተበት ቦታ ላይ ምንም አይነት ስራ ብትሰሪ 100% አታስወግጂውም። ግን እኛ እንደ ቅድ ያስቀመጥነው ምንድነው? ቢያንስ እንቦጭ የአርሶ አደሩን ህይወት ሁሉና በሚፈታተን ደረጃ መሆን የለበትም። ቢያንስ እንቦጭ ከዚህ በፊት እንደሚኖረው 15000 20000 ሄክታር በሚሸፍን ደረጃ ሳይሆን ከ2000 እና ከዛ በታች መሆን መቆጣጠር መቻል አለብን። እንቦጭ የጀልባዎችን እንቅስቃሴ የአሳ ማጥመድ እንቅስቃሴን ማስተጓጎል የለበትም። ይህንን በሚቀጥሉት 5 ዓመታት ውስጥ እናረጋግጣለን ብለን ያስቀመጥነው።
ዶክተር በላይነህ እንግዲህ ቀደም ሲል ከአንድ አመት ወይም ከሁለት አመት በፊት ይመስለኛል በዩኒቨርሲቲ መምህርነቶ የእንቦጭ አረምን በተመለከተ የባለሙያ አስተያየት ሲሰጡ አይቻለሁ። እና በዩኒቨርሲቲ መምህርነት መስራትና ስልጣን የሚለያዩ ነገሮች ናቸው። በተለይ ደግሞ ኢትዮጵያ ውስጥ ካለው በርከት ካለ አስቸጋሪ ሁኔታዎች አንጻር በየዘርፉም በየሙያው አስቸጋሪ ይሆናል ተብሎ ይገመታል። እና በእርስዎ በኩል እንዴት ነው ከማስተማር ወደ ስልጣን ሲሄዱ ማስተማር ላይ ያሉ ቢስተካከሉ ያሏቸውን ችግሮች ወደ መፍታት ሄዱ እንዴት ነው?
እንግዲህ ብዙ ሰዎች በዚህ ጉዳይ የተለያየ አስተያየት ነው ያላቸው። ማስተማር ላይ ምርምር ላይ ያለ ሰው ወደ ኃላፊነት ሲመጣ ለመምጣት ፍላጎት የለም በብዙ በኩል የመፍራት ሁኔታ ያለ። ለእኔ ግን በጥሩ ሁኔታ ነው የተቀበልኩት። አስተማሪ ነበርኩ፣ ተመራማሪ ነበርኩ። ማስተምረው እና መመራመርበት ላይ ነገር መሬት ላይ ምን መሆን መምሰል አለበት ለተማሪዎች እነግረው የነበረውን ነገር እኔ ራሴ ለመፈጸም እድል ነው የምታገኘው። እና እኔ ያን ያክል የሚከብድ ነገር ሆኖ አላገኘሁትም። አመራር ላይ ያሉ ከኛ በላይ ያሉ ኃላፊዎችን ሀቅና እውነት በሳይንስ የተረጋገጠ ሊሰራ የሚችል ነገር ይዘሽ እስከቀረብሽ ድረስ በምንም ታምር እጅሽን ስመው የሚቀበሉሽ ሀሳብሽን አፕሪሼት የሚያደርጉ ሆኖ ነው ያገኘሁት። እና ሩቅ ሆኖ ከመስራት ጠጋ ብሎ ከነሱ ጋር መስራት አንድ ተጨማሪ እድል ነው የምታገኘው። ስትመራመሪ፣ ስታስተምሪ እንዲህ መደረግ አለበት ብለሽ ሌሎች እንዲያደርጉት ነው የምትነግሪ። አሁን ግን እዛው ፈጻሚ ስትሆኚ አንቺ ነሽ የምታደርጊው። እና እዛ ሳይንሱ ላይ እንዲህ አድርጉ እንለው የነበረው አንዳንዱ የማይሆን ነገር ስንናገር እንደነበረ መሬት ላይ ያለው ሀቅ ከምንናገረው አንዳንዴ የማይጣጣም አንዳንዴም ደግሞ የሚጣጣም ሆኖ እናገኘዋለን። እና ነው እና እኔ ያን ያክል አልከበደኝም። እንደገና ደግሞ ኮሌጅ ላይ ዲን ሆኜ እሰራ ስለነበረ የሰው ኃይል አስተዳድራለሁ፣ ፋይናንስ አስተዳድራለሁ፣ አካዳሚክስ አስተዳድራለሁ፣ ምርምር አስተዳድራለሁ እና የአስተዳደር እውቀት እዛም ይዤ የመጣሁት ነገር ስላለ አሁን እዚህ ቢሮ ላይ ስገባ በቀጥታ ወደ ስራ ነው የገባሁት። የመደነባበር ሁኔታ አልገጠመኝም።
እስቲ ከእንቦጭ ወጣ እንበልና ወደ አማራ ክልል ወዳለ የደን ጉዳይ እንሄድ። በአማራ ክልል ደንን በመትከል እንደሚመሰገነው ሁሉ ደኖችም ደግሞ ይጨፈጨፋሉ፣ ለእንጨት ስራ፣ ለችቡድ ፋብሪካ፣ ለተለያዩ አገልግሎቶች ይውላሉ በሚል ደግሞ ይወቀሳል፣ ይተቻል።
የአማራ ክልል የደን ሁኔታን በሁለት መልኩ ነው የምናየው። የመጀመሪያው የቆላማ ደኖች፣ በቆላማው አካባቢ ያለው የደን ሁኔታ ምን ይመስላል? ሁለተኛው በደጋው አካባቢ ያለው ሁኔታ ምን ይመስላል ነው። በቆላማው አካባቢ አሁን ያለው ሁናቴ የደን የመጨፍጨፍ ትሬንድ በኢንቨስትመንትም ይሁን በተለያየ ምክንያት በቆላማ ቦታዎች የደን መጠን የመጨፍጨፍና የመቀነስ ሁኔታ ነው ያለው። ወደ መተማ፣ ወደ ቋራ፣ ወደ ጃዊ አካባቢ ስንሄድ ለእርሻ ብሎ የወረደው አርሶ አደር ዛፉን እየቆረጠ የሚጠቀምበት ሁኔታ ነው ያለው። ይሄ በጣም አደገኛ ሁኔታ ነው። ወደ ደጋማው አካባቢ በምትመጪ ጊዜ ደግሞ በጣም የሚገርም ሁኔታ የደን መስፋፋት ነው ያለው። ለምሳሌ አዊ የሚባለውን ዞን ብንወስድ የአዊ ከ60-70% የሚጠጋው አካባቢ በደን ተሸፍኗል። በጣም በሚገርም ሁኔታ የአርሶ አደሩ ኢኮኖሚ ከግብርና መር ወደ ደን መር ኢኮኖሚ የመቀየር ሁኔታ ትመለከቻለሽ። ወደ ምዕራብ ጎጃም አካባቢ ስትመጪ ቀላል የማይባል ደን እየለማ ያለበትን ሁኔታ እንመለከታለን። ወደ ምስራቅ አማራ ደግሞ ስንመጣ የተጋጋጡና የተራቆቱ የነበሩ ቦታዎችን እየተከለሉ በተፈጥሮ እንዲያገግሙ በመደረጋቸው በአጠቃላይ የደን ሽፋን እየጨመረ ነው የመጣው። እናም በአጠቃላይ አማራ ክልል ያለው የደን ሽፋን ተደምሮ ተቀንሶ በአማካይ ሲታይ የመጨመር ሁኔታ ነው ያለው። ኦልሞስት 15% አካባቢ ይደርሳል የክልሉ ደን። እንግዲህ ደን የሚባለው አሁን ባለው የአካባቢ ደንና የአየር ንብረት ለውጥ ትርጉም ከሩብ ሄክታር በላይ የሆነ ቁመቱ ከ2 ሜትር በላይ የሆነና 20% የቅርንጫፍ የካኖፒ ክሎዘር ይሉታል። እነዚህን ካሟላ ደን ነው የምንለው እና በዚህ ሁኔታ 15% አካባቢ ይደርሳልና አበረታች ነገሮች አሉ። ነገር ግን በቆላማው አካባቢ በጣም በርካታ ስራዎች አሉብን።
የቺፑድ ፋብሪካን
ምንድነው አማራ ክልል ላይ ከ1970ዎቹ ጀምሮ የለሙ በጣም በርካታ ደኖች አሉ። እነዚህ ደኖች አብዛኞቹ ጽድ እና ባህር ዛፍ ናቸው። እነዚህ ደኖች የመቆረጫ ጊዜያቸው አልፏል። ከረንት አኑዋል ኢንክሪመንት እና ሚን አኑዋል ኢንክሪመንት የሚባሉ ነገሮች አሉ። አሁን ባለው ተጨባጭ ሁኔታ እነዚህ ዛፎች ካልተቆረጡ በስርዓተ ምህዳሩ ላይ ጉዳት ያደርሳሉ፣ እድገታቸው ይቀንሳል፣ እየቆዩ በተባይ የመበላት እየበሰበሰ የመውደቅ አደጋ ነው የሚገጥማቸው። ስለዚህ ክልሉ ምንድነው ያደረገው? አማራ ደን ኢንተርፕራይዝ የሚባል አቋቁሞ እነዚህን ደኖች ለጥቅም እንዲውሉ ማድረግ፣ ራሱ አንዳንድ ፋብሪካዎችን እንዲያቋቁም ማድረግ፣ እሱ ከሚፈልገው በላይ የሆነውን ደግሞ ጨረታ በማውጣት እንዲሸጥ ማድረግ ነው።
አካባቢው ላይ እዛው ፋብሪካ አድርጎ እዛው መጠቀም አይቻልም ወደ ሌላ ቦታ ከመውሰድና ከመሸጥ?
ጥሩ ጥያቄ ነው። የወደፊት የክልሉ አቅጣጫ ይሄ ነው። አሁን ባለው ተጨባጭ ሁኔታ እንጅባራ ላይ ፋብሪካ አለ፣ የጣውላ መሰንጠቂያ እንደዚህም ደኖች ደብረ ማርቆስ ላይ አለ፣ ደብረ ብርሃን ላይ አለ፣ እነዚህም አሁን አረርቲ ላይ አለ። እነዚህን ፋብሪካዎች ተቋቁሞ የደን ማቀነባበሪያ ስራ እየተሰራ ነው ያለው። በቀጣይም አሁን ደብረ ታቦር ላይ፣ ጋይንት ላይ ለማቋቋም ኦልሬዲ በሂደት ላይ ነው ያለው እና የቀጣይ አቅጣጫችን እነዚህን ደኖች በሙሉ መጠቀም ነው። አሁንም ክልሉ ይሄን የሚጠቀምበት ሁኔታ ነው ያለው። ነገር ግን አሁን ክልሉ ላይ ያሉ መቆረጥ ያለባቸውን ደኖች ሙሉ በሙሉ ሊጠቀም የሚችል ፋብሪካ የለንም። አሁን ስለማይኖረን እኛ እነዚህን ደኖች ለድርጅቶችም ይሁን ለግል በግልጽ ጨረታ ነው የሚሸጡት እና የቺፑድ ፋብሪካ ባለቤት ሊገዛቸው ይችላል። ለማገዶ የሚፈልጋቸው ቆርጦ ለማገዶ ሊወስዳቸው ይችላል። እኛ የኛ ኦብጀክቲቭ እስከ መሸጥ ድረስ ነው። ከመሸጥ በኋላ ያለው ገዢው የሚያደርገው ነው። ነገር ግን በቂ ቺፑድ ፋብሪካ ለክልሉ ያስፈልገዋል የሚለው በጣም ትክክል ነው። ይህንንም ኦልሬዲ በሂደት ላይ ያለ አሁን በጨረታ ሂደት ያለበት ሁኔታ ነው ያለው ማለት ነው።
ዶክተር በላይነህ እንግዲህ እዚህ ስቱዲዮአችን ድረስ መጥተው ለሰጡን ማብራሪያ እጅግ አድርገን አመሰግናለን። በእርግጠኝነት ደግሞ ወደፊት እግር ለእግር እየተከታተልን ምን ሰራችሁ ምን ደረሳችሁ እያልን መጠየቃችን አይቀርም። በጣም እግዜር ይስጥልን።
እኔም አመሰግናለሁ። በሌላ ጊዜም አገር ቤት ሆኜም የደረስንበትን ነገር ለህዝቡ መረጃ ለመስጠት በጣም ፈቃደኛ መሆኔን በዚህ አጋጣሚ መግለጽ እፈልጋለሁ።
እናመሰግናለን።